voice of America.
አቶ የሸዋ ተሰፋ ጤና ይስጥልኝ እንደምናመሽው።
እግዚአብሔር ይመስገን ደህና።
አሁን የደወልኩልዎት የኢትዮጵያ መንግስት ትናንትና ለወሰደው እርምጃ የርሶ ፓርቲ እና እርሶም በግሎ እንደ ፓርቲው መሪ ያለዎትን ሐሳብ አቋም ምን እንደሆነ ለመጠየቅ ነበር። ወደ 5600 የሚሆኑ ጦር ላይ መለቀቃቸውን ትናንትና የወጡ የመንግስቱ መገናኛ ብዙሃን ዘገባዎች ጠቁመዋል። ሌሎች ዘገባዎች ደግሞ 9800 የሚሆኑ ታሳሪዎች እንደዚሁ መለቀቃቸው ተነግሯልና ምንድነው ለመሆኑ የፓርቲያችሁ ሐሳብ በእነዚህ ሰዎች መለቀቅ ላይ?
አመሰግናለሁ። በመሰረቱ መለቀቃቸው መልካም ነገር ነው። የኛም የሰማያዊ ፓርቲ አባላት እና አመራሮች በዚህ በአስቸኳይ ጊዜ አዋጁ ሰበብ ተይዘው ሲሰቃዩ ነበር እና መለቀቃቸው መልካም ነገር ነው። ከአጠገባችን ተለይተው ነበር እና መለቀቃቸው መልካም ነገር ነው። እንዳልኩ ቤተሰቦቻቸው መጠየቅ አይችሉም፣ በጣም እየተጨነቁ ነበር እና መለቀቃቸው መልካም ነገር ሆኖ፣ ነገር ግን መጀመሪያስ መታሰር ነበረባቸው ወይ? አንዳንድ ጊዜ መንግስት አቋም ግራም ያጋባ ችግሩ የኔ ነው ይልና ሌሎችን ሰዎች ይቀጣል እና ክራይ ተሳቢነት ከሆነ በእርግጥ የመንግስት ሙሰኝነትና ጥፋት ከሆነ የመንግስት ባለስልጣናት መቀጣትም መታሰርም የነበረባቸው እነሱ ናቸው እንጂ ሌላውን ዜጋ እንደዚህ ማሰቃየት ተገቢ አልነበረም ብለን ነው የምናምነው።
እነዚህ ሰዎች ትናንትና ሲወጡ አይደገምም የሚል ቃል ገብተው ነው መውጣታቸው የተዘገበው በመገናኛ ብዙሃን፣ እንደ አቋም መግለጫም የተነበበው ይሄው ነው። እንደ መሪ ሐሳብ እንደ መሪ መመሪያም የነበረው በካናቴራ ላይ ሁሉ ታትሞ የነበረው አይደገምም የሚል ቃል ነው ሁሉም ለብሰው የነበረው፣ ጠቅላይ ሚኒስትሩም የተናገሩት፣ ሌሎችም እንደዚህ ሲናገሩ የነበረው። እንዴት ነው ይሄንን አይደገምም የሚል ቃል ብትገነዘቡት እናንተ እንደ ፓርቲ፣ እርስዎ በግሎ እንደ መሪ?
በእውነቱ ምኑ እንደማይደገም ግራ ነው የሚያጋባ። እነሱም ራሱ የሚያውቁት አልመሰለኝም ምኑ እንደማይደገም እና ሁለተኛ የኢህአዴግ ባህሪ ሰዎችን እንደዚህ በአጠቃላይ የማስፈራራት እና የማሸማቀቅ ልምድ ከደፊትም በነበሩ እስሮች ላይ አይተነዋል። እና በመሰረቱ ምንም ተገቢነት የለውም። ምክንያቱም ሀሳባቸውን ስለገለጹ ነው። አሁን ለምሳሌ የኛ ፓርቲ አባላት ምንም ያጠፉት ነገር የለም፣ ሀሳባቸውን ስለገለጹ ብቻ ነው የታሰሩት። ስለዚህ ሀሳብ መግለጽ ነው አይደገምም ወይ ምኑ ነው? እና እንዳልኩ ለእነሱም ግልጽ አይመስለኝም። እና ሁልጊዜ ደግሞ ጀነራላይዝ ይደረጋል፣ የአንዱን ነገር ይወስዱና ለሁሉም ያደርጉታል። እና እንግዲህ እንዳልኩ ዛሬ ነው ገና ያገኘናቸው ከሰዓት በኋላ።
ማንን?
የኛ አባላት።
እሺ፣ የተለቀቁት
እኛ ብዙ ሰዎች። አዎ።
ስንት ሰው ታስሮ ነበር ከእናንተ?
23 አባላት ነው የታሰሩት። እስካሁን እንግዲህ አዲስ አበባ ላይ ያሉትን የሰማያዊ አባላት 7ቱን አግኝተናል።
ስንት ተለቀቁ? ተቀላሉ።
እስካሁን ያገኘናቸው 7 ናቸው።
እሺ። ጠቅላይ ሚኒስትሩ ቅድም ወዳነሱት ጉዳይ ልመለስና ጥያቄ አይኑራችሁ ማለት አይደለም፣ መብታችሁ ነው፣ ማንም አይነፍጋችሁም፣ በሕገ መንግሥት የተረጋገጠ መብታችሁ ነው። ነገር ግን በአመጽ በጉልበትና በሁከት መጠየቅ የሚያስከፍለው ዋጋ አለ ብለው ነበረ እና እንዴት ነው ይህንን እርስዎ የጠቅላይ ሚኒስትሩን አባባል የሚረዱት?
ከዚህ በፊትም እኮ የተጠየቀው በሰላማዊ መንገድ ነው። ለምሳሌ የእኛ አባላት የተከሰሱበትን ነገር እዚህ ቀበሌ ላይ ተለጥፎ ስናየው መንግስትን ማጥላላት ይላል። ኦፖዚሽን ሆኖ እንዴት መንግስትን ሊያወድስ ይችላል? ለዛውም ይሄ ሁሉ ድክመት ያለበትን መንግስት፣ ራሱ ድክመቱን ያመነን መንግስት እንዴት ሊያሞካሽ ይችላል? እና እንዳልኩ ፓራዶክስ ነው፣ ተቃርኖ ነው ሁል ጊዜ የሚነገረው። ጥፋቱ የእኛ ነው፣ ይሄ ሊፕ ሰርቪስ ይሄ ምንድን ነው ለይስሙላ ካልሆነ በስተቀር ጥፋቱ የነሱ ከሆነ መጀመሪያ የተቃዋሚ ፓርቲ አባላት በፍጹም መታሰር አልነበረባቸውም። ሌሎችም ሰላማዊ ዜጎች መታሰር አልነበረባቸውም። እና አስሮ መብት ነፍጎ እንደገና መስጠት ብልጽግና ሊሆን አይችልም፣ ሊያስመሰግንም ምንም አይችልም። ይሄ ተቃውሟችሁን መግለጽ ትችላላችሁ። ተመልከት፣ አሁን ተቃውሟችሁን መግለጽ ትችላላችሁ። እንደገና ደግሞ አይደገምም፣ ምኑም አይደገምም። ተቃውሞውን መግለጽ ድጋሚ ተቃውሟቸውን መግለጽ ከቻሉ እንደገና ምን አመጣው አይደገምም የሚለውን ነገር።
አመፅ፣ ጉልበት፣ ሁከት ሲሉ የጠሯቸው አድራጎቶች አሉ ጠቅላይ ሚኒስትሩ።
በመሰረቱ ከእኛ ፓርቲ አባላት ልጀምርና አመፅን በመጥራት በሰላማዊ መንገድ ለውጥ ይመጣል ብለው የሚታገሉ አባላት ናቸው። በየትኛውም ቦታ ለምሳሌ አቶ ልነቃቸው ከበደ ከእኔ ጋር ህመምተኛ ልንጠይቅ ሆስፒታል ስንሄድ ነው የተያዘው። ሐሳቡን ተለገለጸ እንጂ ምንም ያመጽ ተግባር ላይ አልተሰማራ። ብሌን መስፍንም እንደዛው፣ መርከቡ ኃይልም እንደዛው፣ አበባካሉም እንደዛው፣ ሁሉም የፓርቲ አባላት ሐሳባቸውም እምነታቸውም እንደዛ አይደለም።
እነዚህ እስር ላይ የነበሩ ሰዎች ወይም መንግስት እንደሚለው ትምህርት ወይም ስልጠና ላይ የነበሩ ሰዎች ጥልቅ ተሐድሶ ማድረጋቸው ነው የተነገረው። ትምህርት መስዳቸው ስልጠና መስዳቸው ነው የተነገረው። ምን ማለት ነው ይሄ ጥልቅ ተሐድሶ? ምናልባት አግኝታችሁ ያነጋገራችኋቸው ሰዎች ያስረዷችሁ ነገር ካለ።
እንግዲህ አጭር ጊዜ ስለነበረች እንኳን ቤታችሁ ገባችሁ ብቻ እንጂ ወደ ዝርዝሩ አልገባንም። የተሰጠ የተባለውን ሰርቲፊኬት ስናየው ተሐድሶ ወስደዋል ምናምን ይላል። አጭር ነገር ነች። እንግዲህ ተሐድሶው በመጀመሪያ ስንሰማው ኢህአዴግ ራሱ መሰለኝ ጥልቅ ተሐድሶ ለራሴ ነው ያለው እንጂ ለሌሎች ዜጎች ብሏል ነበር መጀመሪያ መነሻው። እና እንዳልኩ ግራ የሚያጋባ ነው። ያጠፉት ችግር የፈጠሩት መንግስትና በስሩ ያሉ ባለስልጣናት ነው ተብሎ ከታመነ ሌላው ዜጋ ቅጣትም ሆነ ጥልቅ ተሐድሶም ሆነ ሌላው ነገር አያስፈልገውም። ራሳቸውን ነው መመርመር ያለባቸው።
ጠቅላይ ሚኒስትሩ ሲናገሩ የእናንተን ስህተት ተናግራችኋል፣ አሁን ደግሞ እኔ መንግስትን ልናገር ብለው ከተናገሯቸው ስህተቶች መካከል በየደረጃው ያሉ አመራር አባላት ማወያየት አለመቻላቸው ወይም አለማወያየታቸው፣ ድምፅ መስማት አለመቻላቸው እና የመሳሰሉትን ገልጸዋል። እና ተሐድሶ ውስጥ ማለፍ እንዳለባቸው፣ ዲሞክራሲን ማስፈን፣ ወጣቶችን ማወያየት እና ችግሮችን መስማት ደግሞ መፍትሄ መስጠት እንዳለባቸውና ለዚህም እንደሚሰሩ ተናግረዋል ጠቅላይ ሚኒስትሩ። ይሄ ለኢትዮጵያ ተቃዋሚ ፓርቲዎች መሪ አሁን ካለው ሁኔታ ጋር አገናዝበው እንዲመልሱልኝ ነው የምፈልገው፣ ካለፉ ሁኔታዎች ጋር ብቻ ሳይሆን እና ለኢትዮጵያ ተቃዋሚ ፓርቲዎች እና ለመሪዎቻቸው ምን ትርጉም ይሰጣል ይሄ የጠቅላይ ሚኒስትሩ አባባል?
ሰለሞን፣ ቅድም ያልኩ ነው ይሄ የማስመሰል የሊፕ ሰርቪስ ብቻ ነው እንጂ ለምሳሌ እነዚህ የእኛ አባላትም ሆነ ሌሎች ሰላማዊ ዜጎች ይሄ አጠፉ በተባሉት ነገር ሁለት ወር ሶስት ወር ቆዩ። እነዛኞቹ ማንኛው ነው የተቀጣው? ባለማነጋገርም ሆነ በሙሰኝነትም ሆነ በክራይ ሰብሳቢነትም ሆነ የተጠየቀ አንድም ባለስልጣን እኮ የለም። ወይ ወደፊት ይገባሉ፣ እነዚህ የእኛ አባላት ወደ ገቡበት ቦታ ይገባሉ፣ እንግዲህ አናውቅም እሱ። ስለዚህ ይሄ ለማስመሰል ያክል የእናንተም የእኛም አይነት እቺ ጨዋታ እንጂ በፍጹም ይሄን ፈጥሯል የተባለው የመንግስት አካል አንድም ተጠያቂ የሆነ የለም። እንደውም ይዘዋወራሉ፣ ቦታ ይቀይራሉ፣ እድገቱ ያገኛሉ እንጂ አንድም ባለስልጣን የተቀጣ ወይም ይሄንን እንደዚህ አልደግምም ምናምን ብሎ ያየነው ባለስልጣን የለም።
እናንተ ከረጅም ጊዜ ጀምሮ የስርዓት ለውጥ ስትጠይቁ መቆየታችሁ ይታወቃል። መንግስቱም ቢሆን ኢህአዴግም ቢሆን በተለይ በዚህ ዓመት ውስጥ ባለፉ ቅርብ ወራት እንደዚሁ አይነት ባለፈውም ዓመት መጨረሻ አካባቢ በጥልቅ ተሐድሶ ውስጥ እያለፈ መሆኑን ለውጥ እንደሚያመጣ የተሻሉ እርምጃዎችን እንደሚወስድ የምርጫ ሕጉን እንደሚያሻሽል እና የመሳሰሉ ሌሎችም እርምጃዎችን እንደሚወስድ ሲናገር ነበር ፓርቲው። ጠቅላይ ሚኒስትሩም እንደዚሁ በተለያዩ አጋጣሚዎች ሲናገሩ ነበረ። ማዕከላዊ ምክር ቤቱም ጉባኤውን ባካሄደ ጊዜ ይህንኑ ወጥተው ጠቅላይ ሚኒስትሩ ተናግረው ነበርና እናንተ የስርዓት ለውጥ ከምትሉት ጋር ኢህአዴግ እየወሰደ ያለው እርምጃ እንደ ገዢ ፓርቲ ምን ያህል የተጣጣሙ ናቸው? ምን ያህል የተራራቁ ናቸው?
ጥሩ ነው። አሁን በሁለት መንገድ ነው ሰለሞን። አንደኛ ፕሮሚስ የሚደረጉ ነገሮች አይፈጸሙም። ለምሳሌ ከእውነተኛ ተቃዋሚዎች ጋር ውይይት እናደርጋለን ተብሎ ነበረ። አልተጀመረም፣ አልተደረገም። እስካሁን ድረስ የምርጫ ህግ ማሻሻያ ህገ መንግስቱን እስከ ማሻሻል ድረስ የሚደርስ እናደርጋለን ብለው ነበር ፕሬዚዳንቱ። ምንም የተጀመረ ነገር የለም። እንዲሁም በተቃራኒ የተቃዋሚ ፓርቲ አባላትን ማሳደድ፣ ቂም መወጫ ማድረግ ነው የተያዘው። ሁለተኛ ምንድን ነው፣ ባለፈው የሰው ለውጥ ተደርጓል። ይሄ የካቢኔ አንድ አመት ያልሞላቸውን የካቢኔ አባላት አውርደው ሌሎችን አስቀምጠዋል። ሰው መቀየር አይደለም የፖሊሲ ነው ችግሩ፣ የመሬት ስርዓቱ፣ ይሄ በዘር ላይ የተመሰረተው ፌዴራሊዝም፣ ፍትሐዊ ያልሆነ የሀብት ክፍፍል፣ እነዚህ ናቸው። እነዚህ እና ሌሎችም የፖሊሲ ችግሮች ናቸው። ስለዚህ እንደውም በአንድ ጊዜ በተቃዋሚዎች ስብሰባ ላይ የተደረገው የአስቸኳይ ጊዜ አዋጅም ሆነ አሁን የሚደረገው ነገር እንደ ፔን ክለር ነው፣ ለተወሰነ ጊዜ ነው፣ በፍጹም የሚያዛልቅ አይደለም። መፍትሄው የፖሊሲ ለውጥ ማምጣት ነው። ስልጣናችሁን እስከ መልቀቅ ድረስ እንደ መንግስት ማለት ነው፣ ስልጣናችን እስከመልቀቅ ድረስ የሚጠይቅ ነው። የህዝቡ ጥያቄ እዛ ድረስ ነው እና ይሄ ትንንሽ ነገሮችን በማድረግ ማስታገስ ይቻል ይሆናል እንጂ ዘለቄታዊ መፍትሄ ማምጣት አይቻልም ነው የተባለው እና እኛም እንደዛ ነው የምናምነው። የፖሊሲ ነው ችግሩ፣ ያንን ፖሊሲ መቀየር ነው፣ ካልቻሉ መልቀቅ ነው።
ለመሆኑ እናንተ ኢህአዴግ እነዚህን የገባቸውን ቃሎች እንደው የማስመሰያ ንግግሮች ናቸው ይላችሁ እና የፓርቲ መሪዎቻችሁ እና አባሎቻችሁም በየአካባቢው እየተዋከቡ እየታሰሩ መሆኑን እየገለጻችሁ በኢትዮጵያ የፖለቲካ ህይወት ውስጥ በአጠቃላይ ለውጥ ይመጣል በቅርብ ጊዜ የሚል ተስፋ አላችሁ አሁን ካላችሁ ግምጋሜ ጋር?
አዎ፣ እንግዲህ ሁለት ነገር ነው። አንደኛ የህዝቡ የለውጥና የነጻነት ጥያቄ አለ። እሱ ምንም ወደ ኋላ የሚል አይደለም። ህዝብ ከጠየቀ ማድረግ ይችላል፣ የሚቀር ነገር አይደለም። ሁለተኛ ደግሞ የአገሪቷ ውስጥ ትልልቅ ሰዎች አሉ፣ በውጭም ሀገር ሊሰማቸው ያገኙ ይመክራሉ፣ ሀሳብ ይሰጣሉ። እና እኛም የሶስት ሺህ ዓመት የጦርነት ታሪክ መቀየር አለበት። በአመት በጦርነት ሀገር ሊለወጥ አይችልም። እንደውም የሀገርንም ደህንነት አደጋ ላይ የሚጥል ነገር ይመጣልና በሰላማዊ መንገድ በንግግር በውይይት መፈታት አለበት ብለን እናምናለን። ይሄ እስከሚሆን ድረስም እንሰራለን በጥናት።
አቶ የሸዋስ አሰፋ በጣም አመሰግናለሁኝ ለማብራሪያው። እግዚአብሔር ይስጥልኝ።